ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቃልመጭቻችን። ዛሬ ማክሰኞ ህዳር 9 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበት ከ1964 ዓመተ ምህረት ጀምሮ ለሀገር ሉዓላዊነትና ለህዝባዊ መንግስት መመስረት የሚያደርገውን ትግል ግንባሩን ሳያጠፍ ቀጥሏል። ድሉ እስከሚረጋገጥም ወደ ኋላ አይልም።
በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናሰማለን። የአባያ ምልክቱ አንደበቱ፣ የገዳይ ምልክቱ ሽልማቱ በሚል ርዕስ የቀረበ ነው።
ከዚያም የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ዲሞክራሲያ ቅጽ 44 ቁጥር 4 ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን በሚል ርዕስ የቀረበውን የሚያዚያ ግንቦት ወር 2011 ዓመተ ምህረት እትም አሰምተን ክፍል 1 ፕሮግራማችን ይጠቃልላል። በቅድሚያ ዜና።
ሰሞኑን በተለያዩ ዩኒቨርሲቲዎች የተከሰቱት አሳዛኝ ሁኔታዎች መረጋጋታቸውንና ለሁለት ቀናት የተፈጠረ ችግር አለመኖሩን የሳይንስና ከፍተኛ ትምህርት ሚኒስቴር ገለጸ። ሰሞኑን ዩኒቨርሲቲው ተማሪዎችን ከባለ ድርሻ አካላት ጋር በተከታታይ መድረኮች ለማወያየት የተሞከረ ሲሆን ሁኔታው ቀጣይነት እንዲኖረው ለማድረግም ከልዩ ልዩ አካላት ጋር በትብብር እየተሰራ ነው ብሏል። በውይይቶቹ የተለያዩ ሐሳቦች የተነሱ መሆናቸው ተጠቅሶ ሰላማዊ የመማር ማስተማር ስርዓት መፍጠር የሚያስችሉ መግባባቶች ላይ ተደረሰ መሆኑን ተቋሙ ገልጿል። በመቀጠልም ባለፉት ቀናት ችግር ከነበረባቸው ዩኒቨርሲቲዎች ውስጥ በተወሰኑት መማር ማስተማር ተጀምሯል። በቀሪዎቹ ሁሉንም ባለድርሻ አካላት ያሳተፉ ውይይቶች ተካሂደው መግባባት ላይ ተደረሱ። በቀጣይ ቀናት ትምህርት ይጀምራሉ። እንዲሁም ወደፊት ሊፈጠሩ የሚችሉ ችግሮችን ለመቀነስ ውይይቶች እየተካሄዱ ነው ብሏል። በተቋም በኩል ይህን የመሰለ መግለጫ ይስጥ እንጂ በተለያዩ ዩኒቨርሲቲዎች አሁንም ውጥረት እንዳለ እየተሰማ ሲሆን ለህይወታቸው በመስጋት ከትምህርት ቤት ሸሽተው ወደ መጡበት አካባቢ የተመለሱ ተማሪዎችም በርካታ መሆናቸው ተዘግቧል። ማክሰኞ በጎንደር ዩኒቨርሲቲ የእሳት አደጋ ተከስቶ በቁጥጥር ስር መዋሉን የዩኒቨርሲቲው ባለስልጣኖች ገልጸዋል። አደጋው በህይወት ላይ ያደረሰው ጉዳት የሌለ ሲሆን በንብረት ላይ የደረሰው ጉዳት መጠን አልተገለጸም። የኢህአዴግ አገዛዝ 4 ቢሊዮን የአሜሪካ ዶላር የሚያወጣ ወታደራዊ አውሮፕላኖችና ልዩ ልዩ መሳሪያዎች ከፈረንሳይ መንግስት ለመግዛት መጠየቁን ሳምንታዊ የፈረንሳይ የፖለቲካና የዜና መጽሔት ሌፖን ዘግቧል። ለመግዛት የተጠየቀው 12 የራፋኤል እና ሚራሽ 2000 ተዋጊ አውሮፕላኖች፣ 18 ሄሊኮፕተሮች፣ 2 ወታደራዊ መጓጓዣ አውሮፕላኖች፣ የኤሌክትሮኒክስ ማፈኛ መሳሪያዎችና 30 ኒውክሌር አረር መሸከም የሚችሉ ሚሳኤሎችን ያካትታል። ጥያቄው የቀረበው አዲሱ ሹም ነሐሴ 16 ለፕሬዝዳንት ማክሮን በጻፈው ደብዳቤ መሆኑን የደብዳቤውን ግልባጭ በአምዱ ላይ በማስቀመጥ ጋዜጣው አጋልጧል። የእንቦጭ አረምን ለመከላከል የተደረጉ የተለያዩ ሙከራዎች ውጤታማ አይደሉም ተባለ። በጣና ሐይቅ ላይ የተስፋፋ ያለው የእንቦጭ አረም ከመቀነስ ይልቅ አይቆን እየተፈታተነ መሆኑን የጣና ሐይቅ እና የሌሎች ውሃ አካላት ጥበቃና ልማት ኤጀንሲ አስታውቋል። በአሁኑ ወቅት ከሃይቁ 385 ኪሎ ሜትር ዙሪያ 190 ኪሎ ሜትር የሚሆነው በንቦጭ አረም መሸፈኑን ተቋሙ የገለጸ ሲሆን በዚህ ዓመትም የጣቁሳ ወረዳን በሚያዋስነው የሃይቁ ክፍል እንደ አዲስ ተስፋፍቷል ተብሏል። እስካሁን አረሙን ለማስወገድ የተደረጉ ጥረቶች ውጤታማ ሊሆኑ ያልቻሉት አረሙን ለማጥፋት የመጡ መሳሪያዎችን አጠቃቀም በውል ያለማወቅ አረሙን የጠፋ የተባለው መሳሪያ ዋጋና የሚሰጠው አገልግሎት አለመመጣጠን መሆናቸውም ተነግሯል። አረሙን ለማጥፋት አሁንም ጥረት እየተደረገ መሆኑ ቢነገርም ጠለቅ ያለ ጥናት በማካሄድና ዓለም አቀፍ ተመክሮን በማገናዘብ ዘላቂ መፍትሄ የሚያስገኝ እርምጃ መውሰድ አስፈላጊ መሆኑ ታምኖበታል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። እንዴት ከሻቢያ ገጥሞ ወያኔን ሊታገሉ ይቃጣል? እንዴትስ ወያኔን አቅፎ ለውጥ ፈላጊ ይኮናል? እንዴት ጽንፈኞችን አስጠግቶ ለኢትዮጵያ አንድነት ቆመናል ሊሉ ይደፍራሉ? የሽሞቹ አገዛዝ አይፈጫ ይቆላ ያረመኔዎች ጥርቅም ነው። ትልቅ አገርን በጥብጠው ሊያፈርሱ ተነስተዋል። ታሪክን መቀልበስ ቀላል ባይሆንም የሽዎች አመታት ታሪክ ባለቤት የሆነችን አገር መበታተን ቀላል ባይሆንም ሶቪየት ህብረት፣ ዩጎዝላቪያ በጸያፍ ብሔረተኝነትና በባዕዳን ሴራ ሊፈርሱ ይችላል። ዘረኞቹ አሁን በያዙት መንገድ እንዲቀጥሉ ከተፈቀደ አገራችንን ሊያፈርሱ ወይም ሁለተኛ ሶማሊያ ሊያደርጉ ዝግጁ ናቸው። አረቦቹ ለጽንፈኞቹ ገንዘብ እያፈሰሱ ያሉት ኢትዮጵያን ለማጥፋት በመሆኑ ላይ ማንም ጥርጥር ሊኖረው አይገባም። ስለዚህ ለህዝብ መንገር ቀባሪውን ማርዳት ይሆንብናል። ለዘረኞቹ አመቺ ሆነው ህዝብን ያደናገሩትና የጎዱትን ምሁር ተብዮች ስለመሆናቸው እንዲሁ ምንም ጥርጥር የለም። መሸጦ አድርጓቸው ከነበረው ወያኔ ጋር መግጠም ብቻ ሳይሆን ጸረ ወያኔን ብለው ቢቀላመዱም ነጭ ሾህ የሆነውን ሹም በጭፍን በመደገፍ ህዝብን አደናግረዋል። ምሁርነን ያሉ ጠባቦች፣ ገርባና ገቢሳዎች ምን ያህል ዝቅጠትና ጭራቅነት እንዳሳዩም መጥቀስ ይቻላል። ለአማራ ቆመናልም አማራ የሚባልም የለም የሚሉ ምሁራን ደግሞ ሹሙን አወድሰው ያለም ሽልማት ይሰጠው ብለው ተቃውመው አማራ ራጁን አገዛዝ መደገፋቸውንም የምንረሳው አይደለም። የሽግግር ሂደት ያሉትንም ለማውገዝ የመጀመሪያዎች ሆነዋል። ኢትዮጵያ በጫጩት አሰሳ ዛሬ ለመታመሷም ተጠያቂ ናቸው። አገዛዙ ገመናውን ሊያሰጣ ጊዜ ወሰደ ባይሆንም አገር ወዳድና ኢትዮጵያዊ ኃይሎችን ለማዳከም ኢትዮጵያዊ በሉን ባዮች ቡድኖችና ግለሰቦችም ተባብረዋቸዋል። ታሪክ አዋቂነት ብለው በታገለ ትውልድ ላይ መላሳቸውን ሲያንጣጡ የነበሩም ዛሬ በጠራራ ፀሐይ ጽንፈኞች የኢትዮጵያ የረቡ ህዳር 9 ቀን 2012 ዓ.ም ምረት የፍኖተ ዲሞክራሲ ሀተታ ያባያ ምልክቱ አንደበቱ የገዳይ ምልክቱ ሽልማቱ የኢትዮጵያ ጠላቶች ጥቂት አይደሉም። በአገር ውስጥ ዘረኞችና አምባገነኖች አሉ። በጎረቤት አገር ደግሞ ኢትዮጵያ የክርስቲያን ደሴት ናት የሚለውን አምነው በጠላትነት የተሰለፉባትና ጥፋቷን የሚመኙ አሉ። ካታር ዛሬ ገኛዋን ይዛ ኦሮሞ ሁሉ እስላም ነው ብላ አምና አክራሪ ሃይማኖቷን ልታሰፍንና እግረ መንገዷንም በሳውዲ የተደገፈውን ሹም ልታስወግድ እየጣረች ናት። ግብጽ ያው በፈረደበት አባይና ውሃውን ለመቆጣጠር በመፈለጓ የኢትዮጵያ ጠላት ሆና ከርማለች። አሜሪካና ምዕራባውያን ወዳጅ መስለው ይችን ታሪካዊ አገር ማዳከም ማፈራረስ ወይም ቡችላ ማድረግ ደግሞ የቆየ ፍላጎታቸው ነው። ኢትዮጵያም ሲሉ ጣሊያንን የቀጣውን ህዝብ በተለይ ይጠሉታል። እነዚህ ደመኞች ሁሉ ዛሬ በቀኝ አድህሮት መንፈስ ኢትዮጵያን እያመሱ ናቸው። ጠላትና ወዳጅን ለይቶና ጠላትን መጋተሩ ተገቢ ሲሆን ይህ ጉዳይ ተማስቶብን ከጠላት ጋር ሰልፍ ካበዛን ማለቂያው አገርን መጉዳት ይሆናል። እንዴት ከሻቢያ ገጥሞ ወያኔን ሊታገሉ ይቃጣል? እንዴትስ ወያኔን አቅፎ ለውጥ ፈላጊ ይኮናል? እንዴት ጽንፈኞችን አስጠግቶ ለኢትዮጵያ አንድነት ቆመናል ሊሉ ይደፍራሉ? የሽሞቹ አገዛዝ አይፈጫ ይቆላ ያረመኔዎች ጥርቅም ነው። ትልቅ አገርን በጥብጠው ሊያፈርሱ ተነስተዋል። ታሪክን መቀልበስ ቀላል ባይሆንም የሽዎች አመታት ታሪክ ባለቤት የሆነችን አገር መበታተን ቀላል ባይሆንም ሶቪየት ህብረት፣ ዩጎዝላቪያ በጸያፍ ብሔረተኝነትና በባዕዳን ሴራ ሊፈርሱ ይችላል። ዘረኞቹ አሁን በያዙት መንገድ እንዲቀጥሉ ከተፈቀደ አገራችንን ሊያፈርሱ ወይም ሁለተኛ ሶማሊያ ሊያደርጉ ዝግጁ ናቸው። አረቦቹ ለጽንፈኞቹ ገንዘብ እያፈሰሱ ያሉት ኢትዮጵያን ለማጥፋት በመሆኑ ላይ ማንም ጥርጥር ሊኖረው አይገባም። ስለዚህ ለህዝብ መንገር ቀባሪውን ማርዳት ይሆንብናል። ለዘረኞቹ አመቺ ሆነው ህዝብን ያደናገሩትና የጎዱትን ምሁር ተብዮች ስለመሆናቸው እንዲሁ ምንም ጥርጥር የለም። መሸጦ አድርጓቸው ከነበረው ወያኔ ጋር መግጠም ብቻ ሳይሆን ጸረ ወያኔን ብለው ቢቀላመዱም ነጭ ሾህ የሆነውን ሹም በጭፍን በመደገፍ ህዝብን አደናግረዋል። ምሁርነን ያሉ ጠባቦች ገርባና ገቢሳዎች ምን ያህል ዝቅጠትና ጭራቅነት እንዳሳዩም መጥቀስ ይቻላል። ለአማራ ቆመናልም አማራ የሚባልም የለም የሚሉ ምሁራን ደግሞ ሹሙን አወድሰው ያለም ሽልማት ይሰጣው ብለው ተቃውመው አማራ ራጁን አገዛዝ መደገፋቸውንም የምንረሳው አይደለም። የሽግግር ሂደት ያሉትንም ለማውገዝ የመጀመሪያዎች ሆነዋል። ኢትዮጵያ በጫጩት አሰሳ ዛሬ ለመታመሷም ተጠያቂ ናቸው። አገዛዙ ገመናውን ሊያሰጣ ጊዜ ወሰደ ባይሆንም አገር ወዳድና ኢትዮጵያዊ ኃይሎችን ለማዳከም ኢትዮጵያዊ በሉን ባዮች ቡድኖችና ግለሰቦችም ተባብረዋቸዋል። ታሪክ አዋቂ ነን ብለው በታገለ ትውልድ ላይ መላሳቸውን ሲያንጣጡ የነበሩም ዛሬ በጠራራ ፀሐይ ጽንፈኞች የኢትዮጵያን ታሪክ ሲበርዙና ሲያቆሽሹም ድምጻቸው ጠፍቷል። ሐቀኛ ጋዜጠኞች ለእስር ሲዳረጉ ከማሸን የፈሉት ደግሞ ሹሙን ደግፈው ሲያቀረሹ መታዘብም ተገደን አመት አልፏል። ጋዜጠኛ ሊኖረው ሊኖራት የሚገባውን ችሎታ ማሳየት ያልቻሉ ከመሆናቸውም በላይ ለሹሞቹና ለሚደግፉት ቡድን የብዕር መጋዣ በመሆን ሚዛናዊነትን አሽቀንጥረው ጥለው ለህዝብና ለሀገር ወዳድ ጠላቶች መድረክ ሰጪ ሆነው ታዝበናቸዋል። የፖለቲካ እስረኞች አሁንም በገፍ ታስረውና ደብዛቸው ጠፍቶ ባለበት የመብት ጠባቂ ነን ባዮቹ የይፈቱ የት ደረሱን ጥያቄ ሲያሰሙ አላዳመጥንም። ስንቱ ተነግሮ ያበቃል። የሁሉ የሚያሳየው ውሉ እንደጠፋንና ላለው የከፋ ሁኔታም ራሳችንም ተጠያቂ እንደሆነ ነው። ቀድሞ ተማሪዎች አገዛዙን በጋራ ይታገሉ ነበር። ዛሬ ተማሪውን በብሔር ለይቶ መግደል መገዳደል ሆኗል። አሳፋሪ ድርጊት። ወጣት ምሁሩ የህዝብን የጋራ ብሶት የሚያሰማና ለህዝብ ለሀገር የሚታገል ነበር። ዛሬ ግን ቄሮ ብለው ነወለል አድርገው ጥላቻና ድንቁርናን ሰንቀውት ወገኑን ገዳይ የምንጭ አምላክ ያድርገውታል። የፖለቲካው መድረክ የገልቶችና የባንዳዎች የርካሽ አንጃ ግራንጃዎች ለመሆኑ ሁሉም አውቋል። የአባያ ምልክቱ አንደበቱ ነውና ሹሙ የዋሾ ዋሾ መሆኑን በለፈለፈ ቁጥር አጋልጧል። ሽልማትም ያገኘው ለኢትዮጵያ ጠላቶች ፍራሽ ስለሆነላቸው እንጂ ምንም የፈየደው ቁም ነገር ኖሮ እንዳልሆነ ራሱም ያውቃል። ፈላስፋ ነኝ ብሎ መሳቂያ ሆነ እንጂ ስማቸውን እንኳን የማይቋቸውን ዓለም አቀፍ ፈላስፋዎች ሊተች ባልተፈቀደለት ነበር። ያረጋገጠው እንደ መለስ ዜናዊ ግብዝ ከመለስ በባሰ ዘባራቂና ጥራዝ ነጠቅ መሆኑን ብቻ ነው። የካታሩን ገኛና የሻቢያውን አሽከር ኦነጉን ፍሬውን ወይም ዳውድን አሰማርቶ የጋራ ወንጀላቸውን እሱ በጲላጦስነት ሊያልፈው ሲያደርገው የነበረውም ጥረት ተጋልጦበታል። ዘረኝነቱ አልገባቸው አልረዳቸው ያሉ አሁንም ካሉ ቢያንስ ሹሞቹ ለቦታቸው ብቁ እንዳልሆኑና ለኢትዮጵያ የማይበጁ ለመሆናቸው ምንም ጥያቄ ሊኖር አይገባም። የመጡት የህዝብን አንድነት ጠብቆ ወያኔን ማስቀጠል ከነበረ አልሆነላቸውም። የተሰየሙት የብሔራቸውን የበላይነት ለማስፈን ከሆነ ይህም ቢሆን ቢፍጨረጨሩበትም የሚሆን አይደለም። እንዲያውም ኢትዮጵያዊነትን እያጠናከረ የሃይማኖት መከፋፈል ጥረታቸው እየከሸፈ ተዋህዶን ለማጥፋት የሚጥሩት የህዝብ ቁጣን እየለኮሰ ከጥቂቶች ውጭ የብዙዎቹን ክርስቲያኖችና ሙስሊሞች አንድነት እያጠናከረ በመሄድ ላይ ነው። ህዝብ ተደናግሮ የነበረ ሲሆን ዛሬ ነቅቶ ሊታገላቸው ተነስቷልና በአዳን የሰጧቸው የማረጋጋት ተልእኮ ሳይሆን መበጥበጥ ነው በሚል ተደምድሟል። አንዳችም የሀገራችንን መሰረታዊ ችግሮች ሊቀርፉ ሲሞክሩ አልታዩም። ደህንነት ስራ አጥነት ጨምሯል፣ ተስፋፍቷል። ረሃብና ችግር እንደበዛ በዋጋምራ የተከሰተው አስተቃቂ ረሃብ ቁጥራቸው በሺዎች የጨመረው መንገድ አዳሪዎች ምስክር ናቸው። ፍትሃውንም ደብዛው ጠፍቷል። ለይስሙላ በከፍተኛ ፍርድ ቤት ኃላፊነት ሆነ ሰላም ሚኒስቴር በሚል ሴቶች ቢሾሙም ፋይዳ ቢስ እንደሆኑ አረጋግጠዋል። መብት ረገጣው የደረሰበት ደረጃም አስተቃቂ ነው። ከሹሙ ውጪ አማራጭ የለንም ባይሆነው ያሉ ሁሉ ዛሬ በሀገር ክህደት ሊወነጀሉ የሚገባቸው ሲሆን ዘረኛው አገዛዝ ይውደቅ ሹሙ እንደ ባለመንጫዎቹ በህዝብ ፍጅትና ዘር ማጥላት ወንጀል ለፍርድ ይቅረብ ማለቱም መፈክራችን ሊሆን ይገባል። አማራው ኮሮሞው ከጋሞው አፋሩ ከሌላው ደቡቡ ከምዕራቡ ከምስራቁ ክርስቲያኑ ከእስላሙ ተማሪው አስተማሪው ከሰርቶ አደሩ ባጃጅ ነጂው ውይይት ታክሲ ነጂው ከአይሮፕላን አውቶቡስ ነጂዎችና አብራሪዎች ጋር ወዘተ ሁሉም ለኢትዮጵያ ደህንነት በጋራ መነሳት አለበት። ወጣቱ ትውልድም የቀድሞውን ታጋይ ወጣቶች የትግል ታሪክ አድሶና አጠናክሮ ከህዝብ ጎን እንዲሰለፍ ግዳጅ ይጠራዋል። የዚያን ትውልድ ታሪክ ሊያጎድፉ በወያኔና ዘረኞቹ ቀጥረኝነት የተሰማሩት ነገጠባ ህዝብ ጸረ ቆራት ትግል እንዳይሆን ለማድረግ ተመሳስለው ከህዝብ ጎራ ጎን ነን ብለው እያደረጉ ያሉትን ቅስቀሳና ሻጠረንም በዝምታ የምናልፈው አይደለንም። ለህዝብ ቆመናል እያሉ በዚያው አፋቸው ህዝብን ጨፍጫፊዎችን ሹሞችና አገዛዝ ሊያወድሱ ስንሰማ አቀኛ ሰልፋቸው ከማን ጋር እንደሆነ ሊጠፋን አይገባም። ወያኔ ኢህአዴግ ሳይወገድ ራሳቸው ስም እየቀያየሩ ሊቀጥሉብን ሲጥሩ እያየን ለዚህ እርኩስ እቅድም ድጋፍ ልንሰጥ ከቶም መታሰብ የለበትም። እባብ እርግብ ሊሆን መቼም አይቻለውም። በዚህም በዚያም ተሰለፉ ጦር ተብዮቹንም የሚወድሩት ጠመጃ በአገዛዙ ላይ እንዲሆን ሳንታክት መቀስቀስም ይገባናል። ወለገብ ትግል በሁሉም መስክ በአገዛዙም በጭፍሮቹና በአጫፋሪዎቹም ላይ ኢትዮጵያዊነት ያሸንፋል። ዘረኝነት ይውደም።
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካቹ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ ያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ድረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህ ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራክፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው የተጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ፣ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌዴራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ እየሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያይ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርኪያ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ከወያኔ ባልተሻለ መልኩ የውጭ ተልዕኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንዴም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው ህይወትህ ህይወቴ ነው ብለው ባንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን ሌቦችን ዘራፊዎችን ሀገር ሻጮችን ሲያስተናግድ እንጂ ፍቅርን አንድነትን አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም በረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ በረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባራው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑ በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቢፈር ተማረ ያሉ መከደለ ሰንደቅ ነፃይማኖ ታላማነችነ
ኑሪየ ተናገረ
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን? እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸው በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያፈፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካቹ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ ያሉ ለእያንዳንዱ ማህበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህ ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራክፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አጥንኩት ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው የተጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስልራ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ እየሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያል ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርኪያ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ከወያኔ ባልተሻለ መልኩ የውጭ ተልዕኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንዴም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብለው በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም በረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ በረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አስቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቢፈርስ ማለት ያሁሉ መክበድ የለ። ሰንደቅ ነች ሃይማኖት ዓላማ ነች እምነት አርማ የለይ ጌታ የለውም ነፃነት
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓ.ም። هبرا بيهر عوينت ملياتشن عرم قوالي بيجاك اي سندقاتشن يه ايها بابالات الناطا قراتشو ايتيوبيان بزنان نبتاريك بيتشا سايهون بسلتاني مونباد قطوا كعلم قدم تاقروتش درجة لمادرس يميودتنا يميكبروتن تالاكز كدهنتنا كوهالاك الرنت لمالاكك انديهم فتهنا قولنتن باقراتشو لماسفن كبور عالمانا بروتسفان سنك اوم نبر لتقلو يتنسوت وده تقلوم يقبوت باقرلو علاوينتنا بهزباوي فكر سميتنا منت مرفلا يتساسرونا يتتناكر هبرا بيهراوي تمرت فترو مسارتاوي لو تلمامتات يتسلفو قرات جغنوچم نبرو باتتقالايم كيهاباو جمونا بيهاباو ستنا بيهاباو زوريا ليجل تقماتشو سايحون لامنو باتشو علاماوش بكننتنا بقراتنت يتسلفوت تاقايوش برغتم يملاو هزب برك يرجوش موناتشو تاريك يمسكر اللاتشو ناتشو لو تفلاجيو تولد ديك ادم مسيل ليكيبيان دنتنا لو علاوي النت يتكفلون كفتن يامسوات النت بمادنكنا تقابيونم كبر بمستد يالفوتن جاكنوش تاريك عرعان نت بمكتل كفيتو يتدك امتن نبار يهاجريتو وسبسب شكروش مفتاتنا هلو نو يتكبرا ولوم زيغوش بكل النت يمينو رباتن اگر مغانبات لنكو تولد يمماي تو يتولدو عدرامونون تنككو يتردى جاكنا تولد نبار يزياد تولد دعوالات كما فترة شوى فيتم إثيوبيا وست شكرو تشان بروسيون يأغر نايوغان شكر اجيك لم يساسبا ولزياد تولد أغراوي عمالكا كتميازم مونا بوقتو يبوليتيكا هيدات وست مقبات يجد يميلبت وقت نبار يزياد تولد يتمارا كفل إثيوبيا نونيتا انديت ملووت اندام ميشال عمر رونا تنكرو متايق سيشمر ያገሩን የቀርበና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ወቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግባቸው የነበሩት የዴሞክራሲና የመብት ጥያቄዎች ኢትዮጵያን ህዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለሥርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው ሀቅ ነው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመረጥ ጥያቄ መፍትሄ ሻይ ነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ለባደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ ወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት የማስከበር፣ የመደብና ብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ፣ ማህበራዊ ፍትህን የማስገኘት፣ የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። የከፈል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅትን ኢሃድ የመሰረተውና በኋላም በነሐሴ 1967 ዓ.ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሚል ስም ለህዝብ ራሱን ይፋ ያደረገው
ኢያፓ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክረውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢያፓ መስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢያፓ የተበደለውን ህዝብ ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሀቅ ነው። ያ በኢህአፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ የብሔረሰብ የሃይማኖት የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር። ዛሬም ነው ያፓ በረጅሙና በመራራው የተገለደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። ያፓን አባላትና ደጋፊዎች ያገናኛቸው ያስተሳሰራቸውና የተነከረ ውስጣዊ ውህደት እንዲኖራቸው የረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን የዴሞክራሲን የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በኢያፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ በህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻቢያ ከሶማሌው ዚያድ ባሬና ከአረቦቹ ባጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ያፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯን መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባሰ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በትጥቅ አስፈችነት ፈርጀው በኢህአፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምጽ ማጥፋት እንዳለበት አምኖና አቅዶ በኢህአፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መተረ። የኢያፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እንደ ሻቢያ ወያኔ ኦነግና የሶማሊያ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ኢያፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የኢያፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች ይነው የማይባል ሰፊ ጥቃት በኢያፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ በሀገራችን ያለማቋረጥ የተፈራረቁት ኋላቀር
አምባገነንና ጎጠኛ ገዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢሃፓ አባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ እስራትና ሰቆቃ ፈጽመዋል። ያ ብሩህና አዲስ ተስፋ ለሀገሩና ለህዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተለወጠ ነገር የለም ስንል አንዱ ማስረጃችን ከመላው ያገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የሃፓ ባለትና ደጋፊዎች እስከዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ያፓ ዘመን ቢቀያየር ግዢዎች ቢፈራረቁ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደረደር በጥቅምና በስልጣን የማይደለል በጠላት ጊዜያዊ ጥንካሬ ፍጹም የማይሸበርና የማይበረከክ በኢትዮጵያ ህዝብ ኃያልነትና አቸናፊነት ላይ ጽኑ እምነት ያለው ድርጅት ነው። ኢትዮጵያን ህዝብ አገራዊ ጥቅም በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህ መስክሩ የተመክሮ ተግባሩና በተመክሮ ያካበተው አክሪ የትግል ታሪኩ ነው። ስለያፓ በጥቂቱ ይህን ካልን ዘንዳ በመከተል በአገራችንና በህዝባችን ላይ ሳያባራ የቀጠለውን የጥፋት ዘመቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው አገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የርስ በርስ ግጭትና መፈናቀል የህዝብን ህልውናና የአገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው አገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃስ ከአንድ ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም እጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በግድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርገዋል። ዛሬ በመላው የአገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞው፣ ኦሮሞው ከጌዲዮ፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞው፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስተጥቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብአት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ሰሚ ጠፋ እንጂ ከአመታት በፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በህዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለአገርና ለህዝብ አንድነትና ሉዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጥ አመጣን ባዮቹ የኦህዴድ ሹሞች የህዝብን ትግል በባዕዳን ትዕዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግድ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመት ያሰፈሰፉት ጸረ አንድነት ኃይላት ኢትዮጵያ ሀገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። ምንጊዜም ቢሆን ይህን ስኬት ለማየት ካሁኑ የተሻለ ድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻሪቆጫል ነውና ወቅታዊ የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው አላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። አገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። ያንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈጭተው ኔት ለማማለል ይጥራሉ። የረሳን መስሏቸው ትላንትና ወራሪዋ አቢሲኒያ ያያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ ያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ ያዳኑ መከተል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ህዝብን ለማማለል የሚካሄድ ፖለቲካ ቢከፍቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ተመረጠ። ከ44 ዓመታት በፊት ኢትዮጵያ ተቀደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፍዝ አደንግዝ ምታት በማስከፍከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያንሰፈስፈውን ኢትዮጵያዊ ሁሉ በቀቢጸ ተስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ላለፉት 28 ዓመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡን ሁኔታ በአስተውሎ እሳቤ እየተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያታልሏት በመጫኛ ጣሯት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ ቀረበለትን መርዝ የማወቅ ችሎታ አለው። አነሰም በዛ ለዘጋዊ ፖለቲካ መመቻቸት የአንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መግፈፍ መሆኑን አክራሪ ብሔረተኞች መንገንዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላእክቱን ካሳለፈበት አከባቢ ወጥቶ ወደ የክልል ሂድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ስርዓት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው ቀድሰው ጠምቀው አሰልጥነውና መርቀው ስላሰማሯቸው የነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ ምስቅልቅል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ህገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ ያደባባይ ሚስጥር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ ምስቅልቅል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ህገ መንግስት ለመሆኑ አያከራክርም። የኢትዮጵያ ህዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ህገ መንግስት አድርጎ ሊቀበል ይቅርና እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ህገ መንግስት የታላቅ ህዝብና አገር ህገ መንግስት ለመሆን ብቃለን ግንባርሽን አሳየን።